ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መጋቢት 17 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ መጋቢት 17 ቀን 479 ቀናት አለፋቸው።
ወጣቶችን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
አይ ዘመን አይ ጊዜ ሁሉን ኩላዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገዝቶ በያዘው ደረሰኝ ያንቱ ልዳው ግዛል ነጻነት ላይ አገኝ የነበሩት ያውሩ ያሉት ይመስክሩ ያመጡን ችቦ ለክፉ አበር ያልነበረ አውራ ትውልዱን አያርክስ ይህ የሰፋው ጫማ የወያኔው ልጆች
በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ዝግጅታችንን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በሰሜን ሸዋ አሸባሪ ታጣቂዎች በህዝብ ላይ ባካሄዱት ጥቃት የተነሳ ተዘግቶ የነበረው የአዲስ አበባ ደሴ መንገድ የተከፈተ ቢሆንም አሁንም በአካባቢው ከፍተኛ ስጋት ያለ መሆኑን ነዋሪዎች እየተናገሩ ይገኛሉ። በመንገዱ ላይ እንቅስቃሴ የሚደረገው በወታደራዊ አጀብ መሆኑ የአሸባሪዎቹ የጥቃት ስጋት አሁንም ጎላ ያለ መሆኑን ያረጋግጣለም ተብሏል። በሰሜን ሸዋ በአጣዬ በማጀቴ በካራቆሬ በሸዋሮቢት በከሚሴና በሌሎች በአካባቢው በሚገኙ ቦታዎች አሸባሪዎች ባካሄዱት ጥቃት በርካታ ሰዎች መገደላቸውና መቁሰላቸው እንዲሁም ግምቱ ያልታወቀ ንብረት መውደሙ የተነገረ ሲሆን እስካሁን ያገዛዙ ባለስልጣኖችም ሆኑ በአማራው አካባቢ የሚገኙ አስተዳዳሪዎች በወንጀለኞቹ ላይ ምንም አይነት እርምጃ ያልወሰዱ መሆናቸውም ታውቋል። በአካባቢው የነበሩትን የአማራ ልዩ ኃይል አባላት ወደ ሌላ ቦታ ወስዶም በሰዓታት ጊዜ ውስጥ ያሸባሪዎች ጥቃት እንዲደርስበት ሁኔታውን ያመቻቹት የአማራው አካባቢ ባለስልጣኖችም በወንጀለኞቹ ላይ እርምጃ ካለመውሰድ ጀምሮም የሞቱና የቆሰሉ ወገኖች ቁጥርም ሆነ የወደመባቸውን ንብረት ግምት አካይደው ለህዝብ ግልጽ አለማድረጋቸው ተባባሪነታቸውን ያሳያል የሚሉ ወገኖች በርካታ ናቸው። ይሁን እንጂ አንድ ወሎ ኦሮሞ አባገዳ ባሸባሪዎች ጥቃት የ60 ዜጎች ህይወት መጥፋቱን ከ100 በላይ የሆኑት መቁሰላቸውን እንዲሁም ከ200 በላይ የሆኑ ቤቶች መቃጠላቸውን ለዜና ተቋሞች ገልጸዋል። ሐሙስ መጋቢት 16 ቀን ወደ አስመራ የተጓዘው ያገዛዙ ቡድን መሪ ከሻቢያው መሪ ጋር ከተነጋገረ በኋላም የሻቢያ ጦር ከኢትዮጵያ ስለሚወጣበት ሁኔታ ስምምነት ላይ መደረሱን በማህበራዊ ሚዲያ ካስተላለፈው መልእክት ለማወቅ ተችሏል። በስምምነቱ መሰረት ሻቢያ ከኢትዮጵያ ወሰን አካባቢዎች እንደሚያስወጣና የድንበር ቦታዎችንም የኢትዮጵያ ወታደሮች እንደሚሸፍኑ ተነግሯል። ሰሞኑን ኮሎኔሉ በፓርላማ ተብዬው ላይ ስለ ሻቢያ ወታደሮች የተናገረው ከዚያም ወዲህ ወደ ኤርትራ የተጓዘበት ሁኔታና አሁንም ደግሞ ሻቢያ ወታደሮችን ለማስወጣት ተስማምቷል የሚለው መግለጫ ድራማ መሆኑን የሚናገሩ ወገኖች ወያኔ በሰሜን እዝ ላይ ጥቃት ከፈጸመ በኋላ አገዛዙና ሻቢያ በወያኔ ላይ የወሰዱት የጋራ ጥቃት በስምምነት መሆኑ አገር ያወቀው ፀሐይ የሞቀው ሆኖ ያለ ይጋድ የሆነው ነት ለምን በውሸት ለመሸፋፈን የሚያደርጉት ሙከራ ይበልጥ ወደ ቀውስ ይዟቸው ይወዳል እንጂ አይጠቅማቸውም ይላሉ። ቀደም ብሎ በአገዛዙ የውጭ ጉዳይ ቃል አቀባይ ሲሰጥ እንደነበረው ወያኔ በሰሜን እዝ ላይ ጥቃት ሲፈጽም ማንኛውንም የውጭ ኃይል ለማስገባት መብት ያላቸው መሆኑን ገልጸው የሻቢያን ጦር አስገብተን አብረን ተባብረን በወያኔ ላይ ዘምተናል ቢሉ ይሻል ነበር በማለት እነዚህ ወገኖች አስተያየታቸውን ጨምረውም ሰጥተዋል። በተያዘ ዜና የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ሐላፊ አርብ መጋቢት 17 ቀን ለዜና ተቋሞች በሰጡት መግለጫ የተባበሩት መንግስታት ድርጅት የርዳታ ማስተባበሪያ ጽፈት ቤትና የስደተኛው ኮሚሽን ተቋም በጋራ አቋቋሙት የልዑካን ቡድን ትግራይ ውስጥ የሚገኙትን የሽመልባና የሂትሳት የኤርትራውያን ስደተኞች ካምፖችን መጎብኘታቸውንና ሁለቱም ካምፖች ሙሉ በሙሉ መውደማቸውን የተመለከቱ መሆናቸውን ተናግረዋል። በካምፖች ውስጥ የነበሩት መገልገያ መሳሪያዎች ገሚሶቹ የተዘረፉ ሲሆኑ ገሚሶቹ ደግሞ አገልግሎት እንዳይሰጡ ተደርገው የተበላሹ መሆናቸውንም ተመልክተዋል። በሁለቱ ካምፖች ውስጥ የነበሩ ወደ 20000 የሚቆጠሩ ኤርትራውያን ስደተኞች አሁን በህይወት መኖራቸውና አለመኖራቸው ያሳስበናል የሚሉት እነዚህ የልዑካን ቡድን አባላት ወደ 7000 የሚደርሱ ስደተኞች በራሳቸው ወይም በወታደሮች እርዳታ ወደ ሌሎች ካምፖች መዛወራቸውን፣ ወደ 2000 የሚጠጉ ደግሞ ወደ ሽሬ፣ መቀሌ፣ አፋርና አዲስ አበባ እንደሄዱ ማረጋገጣቸውን ተናግረዋል። የሶማሊያ አካባቢ አስተዳደር ጽፈት ቤት ሐሙስ መጋቢት 16 ቀን ለምርጫ ቦርድ ተብዬው በጻፈው ደብዳቤ በቅርቡ ቦርዱ 30 የምርጫ ጣቢያዎች እንዳይቋቋሙ የወሰነውን ውሳኔ የማስተካከል ከሆነ የሶማሊያ አካባቢ በመጪው ምርጫ ተብዬው ላይ እንደማይሳተፍ አስታውቋል። ቀደም ብሎ በሶማሊያ አካባቢ አስተዳደር ስር የነበሩ ገዳማይቱ፣ አዳይቱና ወንዱፍን የተባሉ ቦታዎችን አስመልክቶ የአፋር ክልል አስተዳደር የይገባኛል ጥያቄ ማንሳቱን መሰረት በማድረግ የምርጫ ቦርድ ተብዬው በእነዚህ ቦታዎች ወደ 30 የሚደርሱ የምርጫ ጣቢያዎች እንዲቋቋሙ ወስኖም ነበር። የሶማሊያ አካባቢ አስተዳደር ለቦርዱ በጻፈው ደብዳቤ የቦርዱ ውሳኔ የአካባቢውን አስተዳደር ሐሳብ ሳይጠይቅና ሳይመረምር የደረሰበትን ውሳኔ የሚቃወም መሆኑን ገልጾ ከዚህ በፊት በነበሩት 5 ሀገራዊ ምርጫ ሲደረግ በነበረው አግባብ ምርጫ የማይካሄድ ከሆነ በዘንድሮ ሀገራዊ ምርጫ ለመሳተፍ የሚቸገር መሆኑን አስታውቋል። ከተለያዩ ቦታዎች የሚደርሱት መረጃዎች እንደሚጠቁሙት ተጨማሪ ቦታዎች የእሳት ቃጠሎ ያጋጠማቸው መሆኑ ሲታወቅ እሳቶቹ የሚነሱት በግለሰቦች ሴራ ሳይሆን አይቀርም የሚለው ስጋት እየጨመረ ሄዷል። ቀደም ብሎ በመራብ ሐረርጌ በሚገኘው ያሰቦት ገዳምና በሰሜን ሸዋ ባንኮበር በሚገኘው የወፋሻ እሳት ቃጠሎ መነሳቱ ሲታወቅ ያሰቦቱ በቁጥጥር ስር ቢውልም በወፋሻ ደን ውስጥ የተነሳው እሳት አሁንም ያልጠፋ መሆኑ ግልጽ ነው። ከዚያው ዲ ደግሞ በአርሲ ብሔራዊ ተራሮች ፓርክ በጭላሎ ጋለማ ደን እንዲሁም በረር ተራራና በመራብ ሸዋ በጅባትና ሜጫ ተፈጥሯዊ ጥብቅ ደን ውስጥ የሳት ቃጠሎ የተነሳ መሆኑ እየተነገረ ነው። ምንም እንኳን በተለያዩ ወቅቶች በደንኖች ውስጥ ግለሰቦች ማር ለመቁረጥ ተሰለም አክሰል ወይም የቀደመውን ሳር አውድሞ አዲስ ሳር ለማግኘት በሚለኩሱት ሳት ሰደድ ያስነሳ ደንኖቹን ሲያቃጥል የቆየ ቢሆንም በአሁን ወቅት በተለያዩ አካባቢዎች የሚነዱ ደንኖች ሆን ተብለው በግለሰቦች ተንኮል ሳይደረጉ አይቀሩም የሚሉ በርካታ ናቸው። ኮንቴነሮቹን የጫነው ኤቨርግሪን በሚል ስም የሚጠራው መርከብ የግብጽን የስዊስ ካናል ሙሉ በሙሉ በመዝጋቱ በዓለም ከፍተኛ የኢኮኖሚ ክስረት ያስከተለ መሆኑ ተነገረ። የ224000 ቶን ክብደት የ400 ሜትር ርዝመትና የ59 ሜትር ስፋት ያለውና የአንድ ጃፓናዊ ሀብታም ንብረት የሆነው ኤቨርግሪን የተሰኘው መርከብ ከጥቂት ቀናት በፊት በስዊስ ካናል ላይ ወደ ሜዲትራኒያን ባህር በሚሻገርበት ወቅት በከፍተኛ ንፋስ በድንገት በመመታቱ መርከቡ በካናሉ ጎን ለጎን በመዘርጋቱና ለማነቃነቅ ባለመቻሉ ካናሉን ሙሉ በሙሉ ዘግቶ ሌሎች መርከቦች እንዳይንቀሳቀሱ አድርጓል። ካናሉ ሙሉ በሙሉ በመዘጋቱ እስካሁን በየቀኑ ወደ 9 ቢሊዮን ዶላር የሚጠጋ ንግድ እየተስተጓጎለ መሆኑም ታውቋል። እስካሁን ኤቨርግሪንን ለማንቀሳቀስ የተደረገው ሙከራ ያልተሳካ ሲሆን ለቀናት በዚህ አይነት ሁኔታ ሊቆይ ይችላል የሚል ስጋትም ፈጥሯል። በካናሉ መዘጋት ምክንያት የነዳጅ ዋጋ የጨመረ ሲሆን በግብጽ ኢኮኖሚ ላይ ከፍተኛ ተጽዕኖ ያሳድራልም ይባላል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ ሬዲዮ አዘጋጆችና አድማጮች በቅድሚያ የከበረ ሰላምታዬ ይድረሳችሁ። ማን ነው ባሁን ጊዜ አብይ የተባለ ውርጋጥ አላመመውም የሚል በሰሜን ሸዋ ያለ ህዝብ ላይ ነፍሰ ገዳይ መንጋውን ሰዶ ፍጅት እየፈጸመ ባለበት በሰሜን ሸዋና ጎጃም በጠበቤ ዝናብ ለህዝብ አዘነብኩ ብሎ ሲኩራራ ሲቀጥፍ ተደምጧል። ደግ እንኳን ይሃፋን ዝናብ አስቆሞ ድርቅ አመጣ ሲል ተደመጠ እንጂ በሁለት ጠቅላይ ግዛት ዶፋ መጣላቸው ሊልና ሊከስ አልቃጣም። ትንግርታለኝ ባዩ ውርጋጥ ግን ውሸትን እንደ ቀራሬ ሽንጥጥ በማድረግ ልማዱ ነውና አሁን ደግሞ ነብይ ነኝ ዝናብ አወርዳለሁ ስዩም መልኮት ነኝ ሲል ሊል እየቃጣው ነው። የብልጽግና ፍልስፍና የመደመር ትርኪ ምርኪ ከዚያ ያልፈም ሊፈጁት እየጣሩ ላለው ያማራ ህዝብ አለኝታ ሆነን ዘረኞቹን እናቸንፍ ሲሉ ኤልሳ ዘውዱ ከናይሮቢ ኬንያ ደብዳቤያቸውን አጠናቀዋል። ሰላም ፍኖቶች አብይን ደግፈው አማራውን ሲፈጅ ሲያስፈጅ የሚያጨበጭቡለት ከሃዲዎች ሁሉ ሊኖረን የሚገባው ጥላቻ መብረድ አይገባውም። ደጋፊ ሆነው የነበሩት የግንቦት ሰባት ከሃዲዎች ፍኖተ ካርታ ሰጠነው ባይ ባንዳዎች ኡኡታ ማሰማት መጀመራቸው እየተሰማ ነው። በየቦታው ዞረን መቀስቀስ አልቻልንም ይላሉ። ሊቀሰቀሱም ሊፈይዱ እንደሆነ አይታወቅም። ካላፈረ 100% የሚያሸንፈው ያበየ ደረጃትና መንጋ ነው። የግመል ሽንት ፖለቲካቸው መዋረዳቸውን ያበስራል እንጂ ያልተጠበቀው ሊመጣባቸው አልተጀመረም። ሌላው ደግሞ አበበ በለ የተባለ የቀድሞ ወያኔና የዳንኪራ ጽፈራ ቢላ ለምሳሌ አንጃ የሆነች ሴት ያውም የግንቦት ሰባት ኢዜማ ደጋፊ ነኝ ያለች የምርጫጩ ብሎ ከማቅረቡ ባሻገር የኢሃፓል የምስረታ በዓል በአንጃው አስመስሎ ለቆታል። ከወያኔ ወደ ብልግና ፓርቲ መሸጋገር ይሉታል የነው። ትላንት አርበኛ ሌዲ ሊበርቲ ስትባል የነበረችው ሴት ዛሬ በብሔርና ሃይማኖት በአሜሪካ ተዛዝ ያብይ ቦት ጫማ ሆናለች። ምርጫውን ቧልት ስትሉት ቆይታችኋል። ቧልት እኮ ግን ያስቃል። የወያኔን እጅጅ ያለ መርገም ሊቀጥሉብን መሞከራቸው ምንም አያስቀም። ባይሆን እነሱ ይሳቁ እየቀለዱብናቸውና ባብይ ምርጫ ገብቶ መጨቀየት አብይን ሳይሆን እኛኑ ነው የሚያዋርደው። ያብይን ውሸት ተቀብለን መድገም የሚያስገምተውም እኛኑ ነው። እባካችሁ አንዋረድላቸው። ራሳችንን ካላዋረድ እነሱ ሊጫወቱብን አይችሉም። አብይ ንቆ እየቀለደብን መሆኑን መገንዘብስ እንዴት ያቀታል ሲሉ መልእክታቸውን ያደረሱን ተመስገን ተካልኝ ወዴ ከደሴ ወሎ ኢትዮጵያ ናቸው።
የፍኖተ ዲሞክራሲ የኢትዮጵያ ራዲዮ ጣቢያ አላማ የህዝብን የማወቅ መብት ተግባራዊ ማድረግ ነው በማለት ደብዳቤያቸውን ያደረሱን ከያዳወቀናቸው የውሸት ዜና አየሩን አጨናንቆ ባለበት ዘመን ሚዲያዎች መሰረታዊ ግባቸው ገንዘብ ላይ ባነጣጠረበት ወቅት አደገኛ ፖሊሲ የሚከተለውን መንግስትና መሪ እንደ ታቦት በሆነበት ሀገር ሞራል የማይም ሥራን በመረጡበት ሁኔታ ይህ ሁሉ ተገቢ አይደለምና መስተካከል አለበት ብለው የህዝብን ቋንቋ ከሚናገሩ አንዱና አንዱ ብቻ የሆነውን የፍኖተ ዲሞክራሲ የኢትዮጵያ ራዲዮ ጣቢያን በእጅጉ ላመሰግን ፈልጋለሁ። ከእኔም ባሻገር ይህን ያልተዘመረለት የሬዲዮ ጣቢያ ሀገሬንና ህዝቤን ወዳለው የሚል ዜጋም በገንዘብ በሐሳብና በሞራል ሁሉ ሊደግፈው ይገባል። ፍኖተ ዲሞክራሲ የኢትዮጵያ ራዲዮ ጣቢያ በኢትዮጵያ ህዝባዊ ፓርቲ ኢሃፓም የተመሰረተ የኢትዮጵያ ህዝብ ንብረት ነው። ኢሃፓ በዚህ ራዲዮ ጣቢያ በመጠቀም ለሰፊው የኢትዮጵያ ህዝብ መጋራት ያለበትን ዜናዎች፣ ትምህርቶች፣ አገሪቷ ስላለችበት ተጨባጭ የፖለቲካ ኢኮኖሚና ማህበራዊ መረጃዎችን ያለመታከት ያሰራጭበታል። አላማውም የህዝብን የማወቅ መብት ተግባራዊ ማድረግ ስለመሆኑ ቁልጭ ባለ ቋንቋ አስቀምጦታል። በተለይ በሀገሪቷና በህዝቡ ላይ በየጊዜው ቁጥጥ የሚሉብን አዳሪና አምባገነን መሪዎች ህዝቡን የማይነሆሉ የራሳቸው የሆነ ጠንካራ የራዲዮ፣ የቴሌቪዥን፣ የጋዜጦችና መሰል ሚዲያዎች አሏቸው። የህዝብ ወገን የሆኑ ድርጅቶች የመንግስትን አሰት የሚያጋልጡበት የራሳቸው የሆነ መሰል ተፎካካሪ ሳይሆንም የላቆ ሚዲያዎች እንደሚያስፈልጋቸው ግልጽ በመሆኑ ኢሃፓም የራሱ የሆነን ከህዝብ የሚያገናኘው ሚዲያ አስፈልገውና ይህን ድንቅ የፍኖተ ዲሞክራሲ የኢትዮጵያ ራዲዮን ውን ያደረገው። በፋሽስቱ የደርግ ኢሰፓ ዘመን ኢሃፓ በወሎ፣ በጎንደርና በጎጃም የሚንቀሳቀስ የኢትዮጵያ ህዝባዊ ቤታዊ ሰራዊት የተባለ ሰራዊት እንደነበረው በታሪክ የተመዘገበ የቅርብ ጊዜ ትውስታ ሲሆንና ሰራዊቱም ነጻ ባወጣው አንድ አካባቢ የፍኖተ ራዲዮ ስርጭት ያለ ስጋት ያሰራጭ ነበር። የመጀመሪያው የራዲዮ ስርጭቱን የጀመረውም እንደ አውሮፓውያን አቆጣጠር በ1982 ዓመተ ምህረት ማለትም የዛሬ 39 ዓመት ገደማ ነበር። በዚያን ዘመን የራዲዮ ስርጭት በመላው ኢትዮጵያና በጎረቤት አገሮችም በሰፊው የሚደመጥ እጅግ በጣም ተወዳጅም ነበር። ፍኖተ ዲሞክራሲ ራዲዮ የሀገራችንና የህዝባችን ጠላት በሆኑ ላይ በሙሉ ያነጣጠረ ውጤታማም ነበር። ስርጭቱ ጸረ ሀያላን አገሮች፣ ጸረ ደርግ፣ ጸረ ሻቢያ፣ ጸረ ወያኔና የሱዳንንም ጣልቃ ገብነት ሳይታክት በማጋለጥ ህዝብ ነቅቶ እንዲታገል አስተምሯል። በተለይ በሜዳው አካባቢ በመንቀሳቀስ ማለትም ወያኔ ሻቢያና ሱዳን ድርጅቱን ከምድረ ኢትዮጵያ ለማጥፋት ርብርቦች በከፈቱበት ወቅት የፍኖተ ዲሞክራሲ ራዲዮ ሊቋረጥ ችሏል። ያኔ የመጨረሻ ስርጭቱን ከማብቃቱ በፊት ለመላው የኢትዮጵያ ህዝብ አገርን የሚበትን ዘረኛ የሆነ መሰሪ ወያኔ ወደ ስልጣን ሳይመጣ ተባብረን እንቋቋመው በማለት ጥሪውን ከፍ አድርጎ አስተጋብቶም እንደነበር ሰሚ ጠፋ እንጂ። ኢሃሰ የተቃጣበትን የደርግ ወያኔ ሻቢያና የሱዳን መንግስትን ወረራ ተቋቁሞ ሲያንሰራራ ዳግም የፍኖተ ዲሞክራሲ ራዲዮ ስርጭት ተግባራዊ እንዲሆን በማድረግ በ1992 ስርጭቱ እንዲቀጥል አድርጓል። ፍኖተ ዲሞክራሲ ህዝብን የማወቅ መብት በማስከበር የሚያሰራጫቸው ዜናዎች፣ የፖለቲካ ትንተናዎች፣ የደብዳቤ ዝግጅቶች፣ ቃለ መጠየቆችና የመሳሰሉ ዝግጅቶቹ በህዝብ ዘንድ በጣም ተወዳጅ ሆነው ቀጥለዋል። ወደ ህዝብ ጆሮች የበለጠ ለመድረስ ሲልም ስርጭቱ ከመጋቢት 23 ቀን 2007 ዓ.ም ምረት ጀምሮ ወደ ሳተላይት ደረጃ ከፍ አድርጎ ስራውን ቀጥሏል። ፍኖተ ዲሞክራሲ የኢትዮጵያ ራዲዮ ጣቢያ እንደማንኛቸው ሚዲያዎች ሚዲያ የሚያደርጉትን አራት ዋነኛ ባህሪያትን ያካተተ ነው። በመጀመሪያ ደረጃ ስርጭቱ በሙሉ ትምህርት ሰጭና አስተማሪ ነው። ስለ ኢትዮጵያ ጠላቶች ግንዛቤ ይሰጣል። የመንግስትን መሰሪ ቅዶች አበጥሮ ለህዝብ ያስተምራል። እንዳስፈላጊነቱ ስለ ኢትዮጵያ ታሪክ፣ ባህል፣ ፖለቲካዊና ማህበራዊ ግንዛቤም ያስጨብጣል። የዛሬቱ ኢትዮጵያችን አሁን ካለችበት ደረጃ ያደረሷትን ጀግኖች ታሪክ በማሳወቅ የዘመኑን ወጣት ተመሳሳይ ኃላፊነት በመከተል የነገዋን ኢትዮጵያ በክብር ለነገው ትውልድ እንዲያስተላልፍ ያስተምራል። በሁለተኛ ደረጃ ደግሞ አዝናኝ የሆነ የሚዲያ ባህሪም የተላበሰ የራዲዮ ጣቢያ ሲሆን፣ ይህን የሚዲያ ባህሪ የሚያሟላ ቢሆን ኖሮ በፍጥነት ከአየር ስርጭቱ በወጣ ነበር። እንዳስተማሪነቱ ሐቅንና ትምህርታዊ መረጃዎችን ሲያቀርብ ህዝብ በቀላሉ እንዲረዳቸው አዝናኝ በሆነ መንገድ እንጂ በተፋዘዘ መልኩም አይደለም። በመሆኑም መልእክቶቹን ፈታ ባለ መንፈስ ያድማጮቹን ጆሮ በማይቆረቆር ሁኔታ እንደ ወራጅ ውሃ ያስኬደዋል ማለት ነው። በሶስተኛ ደረጃ ደግሞ ፍኖተ ዲሞክራሲ የኢትዮጵያ ሬዲዮ ስርጭት የሚዲያን ዱባር የሆነውን ያነቃቂነት ሚናም የተላበሰ ነው። የህዝብ ሞራልና ስነ ልቦና በአምባገነን ገዢዎች እንዳይጎዳና እንዳይቀጭጭ ስርጭቱ ከፍተኛ ህዝብን የሚያነቃቃት ሚና በከፍተኛ ደረጃና በጥራት እየተወጣ ይቀጥላል። የህዝብን ሞራል ለማነቃቃት ራሱ የሀፓ የተነቃቃ በመሆን ፍኖተ ሬዲዮም የተነቃቃ ዝግጅት እንዲያሰራጭ መመሪያው ይሰጣል። በአራተኛ መስፈርት የሚዲያ አንዱና መሰረታዊ ባህሪው አሳማኝ ከመሆኑ ላይ ነው። ማሳመን ማለት ደግሞ ታማኒ ስራዎችን ማቅረብ ማለትም ነው። የአፓላማውን ለማሳካት ሲል ፍኖተ ዲሞክራሲ ራዲዮ ስርጭት ውሸትና የተጋነነ መልእክቶች እንዲተላለፉም አያደርግም። በመሆኑም ጣቢያው ከውሸት ጋር የማይጣጣም ሲሆን ለህዝብ የሚያሰራጨው መልእክቶቹ በሙሉ እውነትነት ያላቸውና ህዝቡንም በቀላሉ የሚያሳምኑም ናቸው። እንግዲህ ፍኖተ ዲሞክራሲ የራዲዮ ስርጭት መሰረታዊ የሆኑ የሚዲያ አራቱን ባህሪያቶች ለማመላከት ሞክረናል። እዚህ ላይ ጫና ሰጥተን በድፍረት ልንናገር የሚገባን ነገር ቢኖር በኢትዮጵያችን ሆነ በውጭ ሀገራት ሚዲያነን እያሉ ስርጭት የሚያጋሩ በርካታ ጣቢያዎች እንዳሉም እናውቃለን። ከነዚህ በርካታ የሚዲያ ጣቢያዎች አንዱ ፍኖተ ዲሞክራሲ ነው። ፍኖተ ራዲዮ ጣቢያ ከሌሎች ራሱን አግስፎና አንጥሮ በመውጣት የህዝብን ጆሮ የሳበ ነው የምንለው በሚከተሉት ልዩ መስፈርቶቹ ነው። እነሱም ፍኖተ ዲሞክራሲ በኢትዮጵያ ሉዓላዊነት ላይ በፍጹም አይደራደርም። ፍኖተ ዲሞክራሲ የሚያሰራጫቸው መልእክቶችና ዜናዎች በሙሉ በእውነትና በሐቅ ላይ የተመሰረቱ ናቸው። ፍኖተ ዲሞክራሲ ህዝባችን ራሱን በማደራጀት ትግሉን እንዴት ማካሄድ እንዳለበት ፈር ያስጨብጣል። ይህ ጣቢያ ህዝባ ዓላማውን አንግቦ ለረጅም ዘመናት ስርጭቱን ያስቀጠለው ከጥቂት ደጋፊዎችና ከቁርጥ ቀን አባላቱ በሚያገኘው እርዳታ ነው እንጂ እንዳንዳንዶቹ ከግብጽ መንግስት ከወያኔ ከሻቢያ ኢትዮጵያን ማዳከም ከሚፈልጉ ሃያል አገሮችና ለሳን አፋኝ ከሆነው ባለተረኛ ወናባጁ ብልጽግና መንግስት ያገኘው ወይም የሚያገኘው ድጎማ የለም ወደፊትም አይኖርም። በመሆኑም በገንዘብ የፍጥኝ ታስሮ ላንዳቸው የኢትዮጵያ ጠላቶች ሁለታ የሚያስፈል ግዴታ የለውም። ትናንት አክራሪ የዘር ፖለቲካ የሚያራምዱ ድርጅቶችን እሽሩሩ የማለት ቅሌትም አልነካውም። የቅርብ የዘረኛ ፖለቲካን የሚያቀነቅኑትን እነሆ ነገን የመሳሰሉ ክፉ ድርጅቶችን ያፈቀሩ ነገር ግን ዛሬ የዘር ፖለቲካን እንቃወማለን እንደሚሉ ብልጣብልጥና ወረተኛ ድርጅቶች ጎራ ሰልፍ የለንም። እንዲህ ውጥንቅጡ ወዴት እንደሚያስኬደን አስቸጋሪ በሚመስልበት ወቅት ሁኔታውን መረጋጋትና መስመር ማስያዝ አስፈላጊ መሆኑ የሁላችንም እምነት ይሆናል። ገጣሚው እንደነገረችን በሰፋ ሀገር ጠበን ኢትዮጵያን አንሰጥም ይላል። ኢትዮጵያችንን ወደፊት ከማራመድ አንሰንፍም። በስልጣን ላይ ያለው መንግስት የተለያዩ ቦታ ያሉትን ዜጎች በመተናኮሱ ቁርፊያው መሆን ያለበት በመንግስት ላይ እንጂ በኢትዮጵያ ላይ መሆን በፍጹም የለበትም። መንግስት ህዝብ ነው፣ ህዝብ ደግሞ መንግስት ነው ከሚል ውዥንብር መጽዳትም ይገባል። ይህ አባባል ትክክል የሚሆነው ህዝብ መንግስት ከሆነ ብቻ መንግስትም ህዝብ ይሆናልና ያኔ ዲሞክራሲ በእግሩ ቆሞ ሲራመድ ማየት እንችላለን። ይህም ደግሞ ተግባራዊ ለማድረግ የሚታገለው የፍኖተ ዲሞክራሲ የኢትዮጵያ ራዲዮ ጣቢያ ልባዊ ምስጋናና ድጋፍ እንዲደርሰው ታላቅ ፍላጎቴ ነው። ኢትዮጵያችን በቁርጥ ቀን ጀግና ልጆቿ ሰላሟንና ነጻነቷን ጠብቃ ለዘላለም ትኖራለች።
የድረስ ለፍኖተ ዲሞክራሲ ራዲዮ ለደብዳቤዎች አምድ አዘጋጆችና አድማጮች በሙሉ ወድ አድማጮች አለባብሶ ቢያርሱ በአረም ይመለሱ እንደተባለ ሁሉ የሀገራችን አንድነት ጣፋንታ ስናይ ፍጹም እንቅልፍ የሚነሳና አንገብጋቢ ጉዳያችን መሆን እንዳለበት ሁላችንም በአሁኑ ሰዓት መቀበል በግድ ይለናል። ማንኛውም ተተን ነክተንና ሰክተን እንድንታገል የሚገፋፉን ምልክቶች በግልጽ እነሆ መጥተዋል። የአውሮፓ ብልጽግና መሪዎች በግልጽ ለኢትዮጵያ አንድነት አደገኛ መሆናቸው ደግሞ ግልጽ እየሆነ መጥቷል። ከአብይ በላይ ለዚች ሀገር መስየ የሚሆን ማንም ሰው የለም ተብሎ ከበሮ የሚደለቅለት አብይ አገር አንድ ማድረግ ቀርቶ እነሆ አገር ሊያሳጣን በስውር ደባ እየሰራ መሆኑን ሁሉም ዜጋ በትዝብት እየተመለከተና ያያያለው ሀቅ ሆኗል። ለዚህ አብይነት ፍለጋ አርቀሳነት ሽመልስ የሚባል የኦሮሞ ክልል ፕሬዝዳንት የክልሉ ልዩ ኃይል በስውር ያደረጀ የአዲስ አበባን ህዝብ በተኛበት ያስከበበ መሆኑን ህዝቡን በትዝብት አይን እየተመለከተው የልቡን በልቡ ይዞ በዝምታ እየተዋጠ ይመስላል። የዝምታ ማለቂያው የት እንደሆነም ባናወቅም ዛሬ ኖረን ነገ ችግር ቢፈጠር ተጠያቂ ማን ነው ብንል አገር መራለሁ ይያለ አገር ያጠፋ ያለው ራሱ ዶክተር አብይ መሆኑን ሁላችንም ልናሰምርበት ይገባል። ሰውየው በኢትዮጵያ ህዝብ ላይ ያለው ትልቅ ክብር ሳይሆን ትልቅ ንቀት እንዳለው በግልጽ እያሳየ መጥቷል። እንግዲህ የኔ መንገድ የተሻለ ነውና ተከተሉኝ ብለው እንደቀድሞ ኮሎኔል መንግስቱ ኃይለማርያም ብቸኛው ፓርቲ ኢሴፓ እንደነበረው ሁሉ አብይም ብልጽግና ወይም ሞት ብሎ ብቻውን የሚጓዝ ከሆነ ሁላችንም እንቅልፍ ስተን ለሀገራችን ዋርድያ መቆም ጊዜው ነገ ሳይሆን ዛሬ ነው። በብልጽግና ስር የተኮለኮሉ ለማዳ ተቃዋሚዎችም ሆኑ አብይን ህጋዊ ለማድረግ ካልሆነ በስተቀር ፓርላማ ገብተው ውሳኔ ሲባል ጣስ ለማውጣት ካልሆነ በስተቀር ጥያቄ በመጠየቅ አጀንዳ ያስቀይራሉ ያከራክራሉ ተብሎም አይጠበቅም። በአጠቃላይ ሁኔታ ስንመለከተው ጉምና ጨለማው ተባብሷል። ሰላም ነጻነትም የሚባል ፍጹም አይታሰብም። የአንድነታችን መሰረት በአሁን ሰዓት አደጋ ላይ ወድቋል። በሌላ በኩል ከላይ ሱዳን ግብጾችን አዝላ ከገባች 5 ወራቶች ተቆጥረዋል። የመከላከያ ሰራዊት ስራ ከበዛበት የአማራን አስተጥቆና አገሩን ይከላከል ሲባል ነገ መሳራ ፈታ ሲባል አማራ አይፈታም በሚል ፍራቻ ብቻ ሀገር ተወሮ በዝምታ ተውጦ ጨጭ ምጭጭ ብሏል። ይብቻ አይደለም አማራ ከተጣጠቀ በስውር እየተሰራላለው ለኦሮሞ በላይነት እንቅፋት እንዳይሆንበትም ያሰበ ይመስላል። በሌላ በኩል ራያና ወልቃይት የትግራይ ከሆነ ወያኔዎቹ ይገነጠላሉ ከሄዱም ብቻቸውን አይሄዱም ኦሮሞን ጭምር ይዘው ይሄዳሉ ይያሉ የሚያስፈራሩ ጥባቦች የራሳቸው ህዝብ እንደ አብርሃም በግ ለወያኔ መስዋዕት ለመሆን የሚጎተት የሚመስላቸው ብዙ ጭንጋፍ የሆኑ ጠባብ ኦሮሞ ሶላጆች እንዳሉ በቅርብ ሆነን አዳምጠናል። ምን ያህል ሞራል ብልሹ ዜጋ መሆናቸውንም አይተን የቄሮንና የቢሾፍቱ እረቻ የወያኔ ጭፍጨፋ ብናስታውሳቸውም ወያኔ እንኳን ሰው ቀርቶ ዶሮ የገደለ ያህል ማይሰማቸው አብረን ገደል አሸሼ ገዳሙ ይያሉ የጋራ ትግላቸውን ቀጥለውበታል። ጭራሽ ከትግሬ አማራና ኦሮሞ በስተቀር ሌላው ብሄር ተወላጅ ለሀገሩ የማይቆረቆርና ለኢትዮጵያዊነቱ ደንታ እንደሌለው አድርገውም ይገምቱታል። ኢትዮጵያዊነት በነፃ የሚታደል ዜግነት ስላልሆነ ሁሉም በአሁኑ ሰዓት ማን ኢትዮጵያዊ እንደሆነና ማን እንዳልሆነ በግልጽ ተመዝግቦ ቆጭ ብሏል። ነገሩ ሪሰኞቹ ወይም ጠባቦቹ እንደሚያስቡትም አይደለም ሊሆንም አይችልም። የሀገራችን ጣፋንታ ያለው በእግዚአብሔርና በዜጎቹ እጅ መሆኑን ብዙዎቹ አልተገነዘቡም። ቢገባቸውም ባይገባቸውም ከእንግዲህ ወዲህ እነዚህ እባቦች በጀርባ አዝለው እሽሩሩ ማለት አብቅቷል። ጭራሹ እነሱ የሰሩት ግፍ አንሶ ዛሬ በእነሱ ብሶ ኢትዮጵያዊነት አንገሽክሽዋቸው እንገነጠላለን ይህ ካልተሳካልን ደግሞ እንሰቀላለን የሚል ነውረኛ ዜጎች የተፈጠሩበት ዘመን ላይ ደርሰናል። የነሱ ክፉ በደግነት እየመነዘረን ለሀገርና ለሰላም ስንል ከነ ክፋታቸው አብረን ለዘመናት ኖረናል። እነሱ ግን በእነሱ ብሶ ኢትዮጵያ ፈጣሪ እኛ ብቻ ነን ሲሉ አረግደላችሁም አርፋችሁ ተቀመጡ ከማን በልጣችሁ ነው ሁላችንም አንድ ነን አከለም ተክለም አይበልጥም ፍጹም እንዲህ አይነት ልዩነት የለም ብንላቸውም እነሱ በእብሪት በላይነት ተወጥረው የልብልብ ተሰምቷቸው እንደ ህፃን ልጅ ቀብጦና ፈንጥዘው ጥጋባቸው ከልክ አልፎ ሰማይን በቴስታ ካልመጣንስ ከመለስ የደረሱ ዩልንታ ቢስ ከሃሪ ወገን ሲሆኑ ታዲያ ያሁሉ ምኞትና ድንፋታ ከንቱ ሆኖ አሁን በመጨረሻ ሰዓት ላይ ባዋረዱ ስልፊት ውርደትን ተከናንበዋል። ይህ ለሁሉም ትምህርት ይሆናል ይገምታለሁ። አሁንም ቢሆን ወደፊት አገሩን ወገኑን የሚያዋርድ ሁሉ መጨረሻው ከዚህ ውጪ አይሆንምና አሁን ስልጣን ላይ ያሉትም በጊዜ ካላሰቡበት የሚጠብቃቸው ያው ተመሳሳይ የሆነ ህዝባዊ ቁጣ እንደሚሆን አውቆ ከወዲሁ የህዝቡን ጥያቄ ምንድነው በሚለው ላይ ትኩረት አድርጎ ካልሰሩበት አደጋው ከዚህም የባሰና የከፋ ይሆናል ይገምታለሁ። እዚህ ላይ አንድ አንገብጋቢ የሆነ ነጥብ ማንሳት ያስፈልጋል። አረ ለመሆኑ ሆዲያው ቀዶሮ ማሳ እንዳለች ከደርግ ዘመን እስከ አብይ ድረስ ያሉት ፖለቲከኞች ወይም ተቃዋሚ ኃይሎች ስለ ይሃፓ በሹክሹክታ ካደረ በስተቀር አንዳቸውም ትንፍሽ ሲሉ አይሰማም። እውነቱን ለመናገር የይሃፓን ስም ላለማንሳት ሲሉ ያ ትውልድ ይያሉ አድበስብሶ ሲያመልጡ ይታያሉ። በርግጠኝነት ይሃፓ በጥላቻ ለቆም ሁሉ እውነትና ሀቅ በማስተማር መድኃኒት ከመሆን በላይ አገር ትኑር አብረን ተባብረን እንኑር ከማለት አልፎ የሀገር ጠላቶች መብያ ቀዳዳ ያሳጣ ታግሏል። አሁንም ይያደረገ ያለው ይሄን ነው። ብዙዎች ይሃፓ የሚመጣው ሁሉንም መቃወም እንጂ ሌላ ምን አደረገ ለምትል ሁሉ መልሱ አዎ ብሔርን ጠመንጃን ትምክተኝነትን መከታ አድርጎ ለመጣ ሁሉ አጨብጭቦ በንጋታው አንገቱን መጥፋት አይጠበቅበትም። አሁንም ወደፊትም ለሚፈጠረው ትውልድ ሲል ያነሳው መፈክር እንደኛ ህዝብ ጥያቄ ስለሆነ ሁሉን አቀፍ ጊዜያዊ ዘባይ ዲሞክራሲያዊ መንግስት እስከሚመሰረት ድረስ ትግሉን ይቀጥላል። ያ ሁሉ ሳይሆን ስለቀረ ብቻ ነው ዛሬ በዛሬው ኢትዮጵያ የምናየው ያስተዳደሩ ጥንቅጥና ጎሰኝነት ያስከተለብን እልቂት በታሪክ ተጽፎ ተዘዝሮ የሚያልቅ አይደለም። አሁንም ይያየን ያለነው ገጣዎች አንዱ በወለጋ በመተከል በራያና ዘቦ በወልቃይት እንዲሁም የሱዳን ወረራ ራሱ ከዚህ ጋር የተያያዘ ይመስላል። በሌላ በኩል የአማራ ክልላዊ መንግስትም እንኳን በሁሉም መንገድ የተከበበ ቢሆንም በወለጋ ውስጥ እንደ ኳስ ጫዋታ ቡድን ማሊያ የቀያየሩ ኦነግ ሌላ ጊዜ ሸኔ ከዛም የኦሮሞ ልዩ ኃይል እየተባባሉ የሚጨርሱትን የአማራን ህዝብ ከወለጋ ማውጣት ወይ ማስታጠቅ ይግድ ይላል። የፌደራል መንግስትም ሆነ የኦሮሞ ክልላዊ መንግስት ሁለቱም የአን ሳንቲም ሁለት ገጽታዎች ናቸው። ሽመልስ ሆነ ብለው በጎን በርቱ ይያሉ አማራን ያስጨርሱ ነውና አማራ ከወለጋ ራሱን ለመከላከል መታጠቅ የተሻለ ይመስለኛል። ይህን ሲባል የኦሮሞ ክልላዊ መንግስት ይዋጥልሳል ማለት አይደለም። ተዋጥላትም አልተዋጥላቸውም ለዚህ ህዝብ መፍትሄ ካልተደረገ መፍትሄ ሊደረግለት ይገባል። የቦሽ መልስ ልብ ከወያኖቹ ጋራ እንሄዳለን ባይ ስለሆነ ቢሳካላቸውም ባይሳካላቸውም ለነሱ ፖለቲካ ሲባል ሌላ ህዝብ መሞት የለበትም። ጊዜ የሰጠው ቅድም ጋር ይስፍራል እንደተባለ ሁሉ ዛሬ ጊዜው የኛ ነው ብለን የምንፈጽመው ወንጀልና ግፍ ጊዜ ዳኛ ነውና በሰፈሩትና መሰፈር አይቀርምና ግፈኞች ያስቡበት ሲሉ ይህን መልእክት ሲላኩልን አቶ መስንቆ ጉልማ ከቶሮንቶ ካናዳ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት
ተናስተልኝ ፍኖቶች የሌባ አይነ ደረቅ ተመልሶ ልብ ያድርቅ እንደተባለው አበይ በውሸት ጥሩምባ እየነፋብን ጆሮአችንን እያደነቀረው ነው። የህዝብ ንብረት እያወደመ ህዝባችንን እየገደለ የንጹሃን ደም እንደ ውሃ እያፈሰሰ ህፃን ልጆች አዛውንቶች እያረደ በጅምላ በግሬደር እየቀበረ በተለይ አማራውን ዘር ለማጥፋትና ለማፈናቀል ዘመቻውን በተጠናከረ መንገድ ቀጥሏል። እስከ መቼ ወገኖቼ? በተለይ በዚህ ሳምንት ውስጥ አጣዬ የምትባል ወደ ሰሜን ሸዋ ያለች ከተማ ባለፈው ቅዳሜ ለሶስተኛ ጊዜ በተጠናከረ መንገድ የአብይ መንግስት ሰራዊቶች በስናይፐርና በዘመናዊ መሳሪያ ታጅበው ከመቶ በላይ አማራዎችን ገለዋል። ይህንን ከማረጋቸው በፊት የአማራውን ልዩ ኃይል ወደ ሌላ ከተማ ለስብሰባ ከጠሩ በኋላ ሆቴል ውስጥ እና በየቤቱ ገብቶ ምስኪኑን አማራውን ልጅና አባቶችን ገድሏል። በኋላም ህዝብ ተጠናክሮ ወጥቶ ራሳቸውን ለማደን ችሏል። ከዛም አልፎ ቤቶችንና ንብረትን የኦነግን አቃጥለዋል። ከዚህ በኋላ እነዚህ የኦነግ ወታደሮች መሸነፋቸው መንግስት ያቅ የአብይ መንግስት ተጨማሪ ኃይል እኮ ሁኔታውን ለጊዜው ጋብ አድርጎታል። አሁንም በአጣዬ አካባቢ የምትገኝ ሀገር ላይ ጎማ እየተቃጠለ ነው። ወገኖቼ የአብይ መንግስት ብዬ የዜጎችን ደህንነትና ህዝብን በቅንነት በተጠያቂነት የማያገለግል ከሆነ ከስልጣን መውረድ አለበት። ለኮሎኔል አብይ ማፈሪያና ውርደት ነው። ያዙ ይልቀቁኝ ቢያቆም ይሻለዋል። የሱ አማካሪና ከሱ ጋር እየሰሩ ያሉ እነ ብርሃኑ ነጋ ማለትም እነ ብርሃኑ መሸ ተብየው ሳይዋረዱ ሾኮክ ብለው ወጥተው ኤርትራ ውስጥ ገብተው በስደት አብሮ ቢኖሩ ይሻላቸዋል። ወገኖቼ የህግ በላይነት ፍትህ ሰላም ኢትዮጵያ አንድ አገር አንድ ህዝብ አንሰንደቅ ዓላማ ኖሯት በአጠቃላይ አገር ለማዳን የምንፈልግ ከሆነ ካንጋፋው በኢትዮጵያውነት ከማይደራደረው የሀፓ ጋር ለመስራትን ሞክር። አንጃጃል ለህዝብ ለሀገር ጤንነት እንረባረብ። ኢትዮጵያ ከድጡ ወደ ማጡ እየተጓዘችና ህዝብ ሀዘን ላይ እያለ ዳንኪራ መጨፈሩ ጉራ መዛቱ ተገቢ አይደለም። ለዓለም ህዝብ ምሳሌ እንዳልሆንን መሳቂያ አንሁን እላለሁ። ድል በትግል የኢትዮጵያ ህዝብ ያሸንፋል። እግዚአብሔርስልኝ አመሰግናለሁ። ከዚራ ቺካጎ
ይድረስ ለፍኖተ ሬዲዮ የኢትዮጵያ አንድነት ድምጽ አዘጋጆችና አድማጮች በሙሉ እንደምን አላችሁ? ከሁሉ አስቀድሜ በዚህ ደብዳቤ ላይ ለፍኖተ ሬዲዮ አድማጮች በሙሉ ማሳሰብ የምፈልገው ነገር አለ። ይኸውም ዳያስፖራ እያልኩ ስወቅስ በቁጥር በጣም አናሳ የሆኑትን የሻቢያ የኦዴፓንና የወያኔን ስራ አስፈጻሚዎችና ተወናብደው አብረው የሚያወናብዱትን እንጂ ሰፊውን ዳያስፖራ አለመሆኑ ይታወቃልኝ። ሰሞኑን ዳያስፖራው በዓለም አቀፍ ደረጃ እያካሄደ ያለው ሰላማዊ ሰልፍ መነሻና መዳረሻው ምንድነው ብሎ መጠየቅና ይዘቱንም መረዳት ተገቢ ይመስለኛል። መጠየቅ ያልኩት ሰልፉ በግርድፉ ሲታይ ኢትዮጵያዊ ሲሆን ውስጡ ግን መሰሪ ነው፣ ለስሙ የአሜሪካን ጣልቃ ገብነት ለማውገዝ ነው ይላል። ታዲያ የኤርትራ አገርነትና የሻቢያ መንግስትነት የአሜሪካኖች ጣልቃ ገብነት ውጤት መሆኑን ስናይ ዛሬ ከሻቢያ ጋር አብሮ ስለሉዓላዊነት ማውራት ምን ትርጉም አለው? እኮ ዛሬ ሰልፈኛውንና ሻቢያን አደባባይ ላይ ምን ጉዳይ አገናኛቸው? ሻቢያ መንግስቴ መሆኑ ሚስጥርና ኤርትራም ህጋዊ ባልሆነ መንገድ ፍትህ በጎደለው ሂደት ከናት አገሯ ተገንጥላ ሌላ አገር እንድትሆን የተፈረደባት ራሱ በአሜሪካ አልነበረም? ታዲያ ዛሬ የሻቢያን ባንዲራ ይዞ መውጣትና ኤርትራን ተቀብሎ ሻቢያን ማወደስ በተጨባጭ ከ30 ዓመት በኋላ የአሜሪካን ውሳኔ ከመቀበል አልፎ ስራዋን ማወደስ አይመስላችሁም? ይመቸም ባጭሩ ሲቋጭ ድንግልናቸውን ለሻቢያ አስረክበው ጉዳያቸውን ከነኦነግ ጋር ተጨረሱ በኋላ ስለ ሉዓላዊነት ማውራት የሚወዱት የግንቦቴዎች የፖለቲካ ስራ ውጤት መሆኑ ነው። ጀብደኛ ዳያስፖራ አንዴ ስማኝማ፣ በ1970ዎቹ ሻቢያ ወያኔና ኦነግ ባንድነት ላይ ያበሩት ኢትዮጵያን ለማፍረስ ነበር። ዛሬ ደግሞ ባፈረሷት ኢትዮጵያ ውስጥ እየተናከሱ ያሉት ለሀብት ንብረቱ አንቺ ለሀገሪቱ አንድነትና ሉዓላዊነት አይደለም። ታዲያ የአሜሪካን ጣልቃ ገብነት ስታወግዝ የት ላይ ቆመህ ነው የምታወግዘው? ሻቢያዎች ኦነጎችና ወያኔዎች የተጣሉት በኢትዮጵያ ሀብት ንብረት ላይ ነው። ማለትም በራሳቸው ጥቅምና ፍላጎት እንጂ በኢትዮጵያ ብሔራዊና ጥቅምና ፍላጎት ዙሪያ አይደለም። እናስ ዳያስፖራው ለአሜሪካ ጣልቃ ትግቢ ሲል በሶስቱ ጣምራ ጣላቶቻችን ፍላጎት ውስጥ ነው ወይስ በኢትዮጵያ ብሔራዊ ጥቅምና ፍላጎት? ወያኔም ለስልጣን የበቃውና ለ27 ዓመት የጨፈረብን በአሜሪካ ሙሉ ድጋፍ ነው። ኮሎኔሉ ስልጣን ላይ ቁጭ ያለው በኢትዮጵያ ህዝብ ተመርጦ ሳይሆን በአሜሪካ ጣልቃ ገብነት ነው። ታዲያ የኢትዮጵያ ብሔራዊ ጥቅም የት ላይ ነው የሚያርፈው? ሰልፉና ሰልፈኛው ዓላማና ግቡ የኢትዮጵያ ሉዓላዊነትና ብሔራዊ ክብር ለማስጠበቅ ሳይሆን የኤርትራን አገርነትና የሻቢያን መንግስትነት በይፋ ማወቅና የሻቢያንና ኮሎኔሉን ገበና ለመደበቅ የታለበ ዓላማ ብቻ ነው። የዳያስፖራው ጩኸትና ሰልፍ ባየሁ ቁጥር ግማሹን አሳምነን ግማሹን አጭበርብረን እንነደዋለን ያለው የኦዴፓ ባለስልጣን መፈክርን ያስታውሰኛል። ለዚህ መፈክሩ ደግሞ ምቹ ሆኖ የተገኘው ወደባሻው ዳያስፖራ ለመሆኑ ምንም አያከራክርም። መቼም ኤርትራ ላይ ሻቢያን፣ አዲስ አበባ ላይ ኦነግ ሸኔን ቄሮን አንግሶ በአገራችን ጉዳይ ላይ አትግቡ ብሎ መፈከር ምን ይሉታል? ይሁን እንጂ የኢትዮጵያ ህዝብ እንደ ዳያስፖራው ተላላና ገራገር ነው ብያላምንም። ጉልቻ ቢቀየር ወጥ አያጣፍጥም ያለው የኢትዮጵያ ህዝብ አብይ በመለስ ስለተተካ ለውጥ አለ ብሎ እንደማያምን በእርግጠኝነት መናገር ይችላለሁ። ወያኔን በኦነግ ሸሪ ቀይረው ለውጥ አለ ይሉናል። ወያኔን ያገለግሉ የነበሩትን ጥላቢስ ተለጣፊዎችን ሁሉ ሰብስበው ብልጽግናን ይሰብኩናል። የብስብሱን ዳያስፖራ አሰልፈው የህዝብ ድጋፍ አለን ይሉናል። ሰባት ወጭር ጥሎ ሁለቱን በማሳረር ብቻ የሚታወቀው መሸተኛ ኢዜማን ይዘው አጋራለን ይሉናል። ቲም ለማን በትነው ቲሙ ስለፈጸመው ጀብድና ገድል ድርሳን ያነቡልናል። ሁሉም ሲፈተሽ ግን ቢከፍቱት ተልባ መሆኑ የተረጋገጠ ሐቅ ነው፣ ባዶ ውሸት። ከዚህ ሁሉ ድርሰት ብልጽግናን በለው ኦዴፓ ኢዜማን በለው የፈረሰው ቲም ኮሎኔሉን ጨምሮ በሻቢያ ደብተራ መተት የተተበተቡ ዘረኞች መሆናቸው ብቻ ነው ሐቁ። አንድ ሰው ጨርቁን ጥሎ ሲያብድ እብድ እንደሚባለው ሁሉ ጨርቃቸውን ጥለው በአንድነት ያበዱ የጎሳ ፖለቲከኞች ደግሞ ዘረኞች ይባላሉ። ከአናታቸው የወጣም የጥላቻ መንፈስ እስኪጨርሳቸው ድረስ ማለት ነው። አሁንም አጋር ብለናል፣ ኢዜማ መፈክር ብለናል፣ ከግልገል አምባገነኑ ጋር ወደፊት ትዕይንተ ህዝብ ብለናል፣ የእጅ እንስጥ ሙሾ ወዘተ ወዘተ። ይህ ሁሉ በአንድ ቃል አቅለብሱ ዳያስፖራ የሚያደርገው ድራማ ነው። ለዚያም ነው ዳያስፖራው ብዙ ጊዜ ከጥፋቱ የማይማረውና ሁሉንም ነገር ካበላሸ በኋላ እንደገና ከራሱ ጋር የሚጣላው። ለምሳሌ ገና ወያኔ ሻቢያና ኦነግ ከመግባታቸው በፊት ማለትም በ1983 በፊት በኢዲሃቅ ስር ተሰብስቦ ጥሩ መታገል ጀምሮ ነበር። ከገቡ በኋላ ደግሞ ግማሹ እጁን ሲሰጥ ግማሹ ትግሉን ቀጠለ። ከዚያም በ1991ና 92 ሻቢያና ወያኔ ባድመ ላይ ጦርነት ሲገጥሙ ግማሹ ወያኔን ግማሹ ደግሞ ሻቢያን ደግፎ መናደፍ ጀመረ። ከዚያ በኋላም ወያኔም ሻቢያም ሲያባርሩ ተመልሶ መጥቶ እርስ በርሱ መናከስ ጀመረ። በ1995 እስከ 97 የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት በአገር ወዳድ ድርጅቶች በተለይም በኢህአፓ ጥረትና ትግል ተቋቋመ። በዚህ ጊዜ ነበር በአብዛኛው ዳያስፖራ ህብረቱን በመደገፍ ጥሩ ስራ የሰራው። ታዲያ በውጭም በውስጥም ያሉ የፖለቲካ ድርጅቶች በመጀመሪያ ጊዜ ሲሰባሰቡና ሲደራጁ በውስጥም በውጭም ያለው የኢትዮጵያ ህዝብ ሲደግፈው አይቶ ጨነቀው። ወያኔ ገንዘብ በማፍሰስ ሰርጎ ገቦችን ሰዶ ህብረቱን ከሁለት ከፈለው። ነገሩ ያልገባው ዳያስፖራ ቅንጅትና ህብረት ብሎ ተከፋፍሎ መናቆር ጀመረ። ያ ሁሉ ጥረት ሲከሽፍ ሰርግና ምላሽ የሆነለት ወያኔ በስሜት የሰከረውን ዳያስፖራ እንደገና ቅንጅትን እንዲያፈርስለት ተጠቀመበት። እዚያ ሁሉ ትርምስና ውጥረት ውረድ ተጠያቂው ማን ነው ስንል ቀስተ ደመና ብሎ ጀምሮ ኢዜማ ብሎ ያከተመውን የሚመሩ መሰሪ ግለሰቦች መሆናቸው መነገር አለበት ባይ ነኝ። ህብረቱንም ቀንጅትንም የበተኑት ግለሰቦች እስካሁን ድረስ አፍራሽ ምን አይተጫውቱ ለመሆናቸው ይኸው ዛሬም በዲያስፖራ ላይ እያየን ቀጥለናል። ይከሆነ በኋላ ደግሞ ሞራሉ የተመታው ዲያስፖራ እርስ በርስ ተቆራርፎ ሁሉን ነገር ጣል እርግፍ አርጎ 10 አመታት ቦዘነ። ከ10 አመታት በኋላ ኢትዮጵያ ህዝብ ካጽናት እስከ አጽናት በመነሳት ወያኔ ያለምንም ጥይት ከአዲስ አበባ ሲያባረረው ባየው በማግስቱ ጨርቁን ተጠቅሎ ሻንጣውን አንጠልጥሎ ግንቦቴዎችን ተከትሎ አገር ቤት ገባ። የትግሉን መፋፋም አይተው የቋመጡት ግንቦቴዎችም ያለምንም ቅድመ ሁኔታ አገር ቤት ገብተው ትግሉን አቆላሹት። ባሉበት የጦር ሜዳ ሁሉ ድል ተቀዳጀን ሲሉ የነበሩ ካስመራ እነሱን አምነው ወደ ጎንደር የገቡትን አርበኞች ከርተው አዲስ አበባ ላይ አሰራሽ ምቻቸውን ቀጠሉ። ሳይውሉ ሳያድሩም ወያኔ ፋታ ለመስጠት አሜሪካኖች ባዘጋጁት የጊዜ ቀጠሮና የጠረጴዛው ተጠልፈው የአሜሪካን ትዕዛዝ ተቀብለው ቲም ለማን ደግፈውና ተደግፈው ስልጣን ለመቀራመት እየተጠበቁ ይገኛሉ። ለኢትዮጵያ ምስጋና ይግባውና እንደ ዳያስፖራው ሳይሆን አሁን ላይ አይናችሁ ላፈር ብሏቸዋል። ከመር እንደፈጀ ዝንጀሮ ብቻቸውን ተቀምጦ ሲቆዝም የነበረው ዳያስፖራ ያለምንም ቅድመ ሁኔታ ለቲም ለማጁን ሰጥቶ ትግሉን አከሸፈው። አዲስ አበባ ገብቶ ለወጣበት ውለታም ይሄው በቀጣይነት ለኦሮሞ ጽንፈኞች ሽንጡን ገትሮ ባለበት አገር ሁሉ ለኦነግ ሸኔ እየተከራከረ ይገኛል። ሌላው የዚህ ሰልፍ ትርጉም ፈተና ላይ የጣለው የወያኔን ባንዲራ ይዞ መውጣቱ ብቻ ሳይሆን የኦነግ ሸኔን አሸባሪነት ዓላማው ገዙም ጭምር ነው። እናም ማህል ላይ ቁጭ ብሎ ትርጉሙን ያበላሸውን የወያኔን ባንዲራ ያውለበለቡ ባለተራውን ወያኔ መደገፍና ያዙን ልቀቁኝ ከማለት የበለጠ ቅሌት የት ይገኛል? የአሜሪካን ጣልቃ ገብነት እንቃወማለን በሚል ሽፋን ተረኛውን ወያኔ መደገፉ በራሱ ለሰሚው ግራ ከመሆኑም በላይ ይህን የሚያደርጉት ደግሞ በኢትዮጵያ ስም መሆኑን ስናይ በጣም ያመናል። የሚገርመው ነገር የኮሎኔሉ ፖለቲካ ራሱ ከስልጣን ከመረከቡ ጀምሮ እስከ ፍጻሜው ድረስ የሰሩት ራሳቸው አሜሪካኖች መሆናቸውን እያወቁ አሜሪካ በአገራችን ጉዳይ ላይ ምን አገባት እያሉ ይጮሃሉ። እውነቱ ይነገር ከተባለም ሻቢያም ወያኔም ኢዜማም ኦነግም ሆነ የዛሬው ብልጽግና አሜሪካና ምዕራባውያን በአጠቃላይ ጥብ ጥብ የሚጫወቱባቸው የገበጣ ጠጠሮች ናቸው። ይህ ነው አቁ ይህን ያልተረዳው ዳያስፖራ አሁንም እንኳ ሰልፍ ላይ ያለም ኮሎኔሉ ቤት ዘግቶ ከምዕራባውያን ዲፕሎማቶችና አምባሳደሮች ጋር አዲስ አበባ እየደለተ ነው ያለው። ሰልፈኛው የአሜሪካን ጣልቃ ገብነት ያወገዘ ባለበት ባሁኑ ሰዓትና ቅጽበት ምዕራባውያን ሰውየው እጁን ጠምዘው ወደ መቀሌ ሰተት ብለው ገብተዋል። ወይ ቅሌት ይቺናት ሉዓላዊነት። በመጨረሻም በዚህ ሰልፍ ውስጥ ተወናብደውም ሆነ መስሏቸው የተሰለፉ ብዙ እውነተኛ አገር ወዳድ ኢትዮጵያውያን መኖራቸው የተረጋገጠ ነው። ለነርሱ ያለኝ ምክር ሰልፉን ከመቀላቀላቸው በፊት አንደኛ የመፈክሮቹን ይዘትና ትርጉም ላይ ለይቶ ማወቅ፣ ሁለተኛ የታዙ ምልክቶች አርማና ሰንደቅ ዓላማውን ጨምሮ የነማን ናቸው ብሎ መጠየቅ መልመድ መቻል፣ ሶስተኛ በሰልፉ ውስጥ ባጋርነት ተሰለፈው ወገኖች ካሉ እነሱን ለማን ናቸው ብሎ መጠየቅና አብረው ይዘውት የወጡትን መፈክሮችና ምልክቶችን ማየት ያስፈልጋል። ማንኛውም መስፈርት አንተ ለኢትዮጵያና ኢትዮጵያዊነት ብለህ ብሎም ለኢትዮጵያ ሉዓላዊነት አንድነትና ነጻነት ብለህ ብለሽ ስትነሳ ስትነሺ ሻቢያ ኦነግና ወያኔ ካናንተ ጋር እንደማይሰለፍ ማወቅ ይኖርባችኋል ማለት ነው። በተረፈ ይህን ሰልፍ ጠጋ ብለን ስንፈትሸው የሚከተሉትን ግድፈቶች ማየት ይቻላል። ማለትም የበለጠ ሰልፉንና የሰልፈኛውን ይዘትና አቋም ምን አይነት እንደሆነ የነማን ዓላማ አስፈጻሚ ድራማ መሆኑን እንገነዘባለን ማለት ነው። አንደኛ ልክ እንደ ትላንቱ ዛሬም ስር የተሰደደው የአሜሪካ ጣልቃ ገብነት በኢትዮጵያ ውስጥ መኖሩ የሚጀምረው የብልጽግናና የኢዜማ ባለስልጣኖች ራሳቸው በአሜሪካ መንግስት የተመረጡና የተሾሙ መሆናቸውን እያወቁ ነገር ግን የብልጽግናና የሻቢያን ያላቻ ጋብቻ ውልና ወንጀል ለመሸፈን ሲባል ብቻ የአሜሪካ ጣልቃ ገብነትን እናወግዛለን ይላል። ሁለተኛ ሰልፈኛው ይዟቸው የወጣው መፈክሮችና ምልክቶች ሁሉ ሻቢያ ብልጽግናና ኢዜማ በጋራ የሚቀበሏቸውና የነርሱን የጋራ ኪሳራ የሚዋጁ መሆናቸው፣ ለምሳሌ የሻቢያና የብልጽግና አርማዎች የኢትዮጵያን አረንጓዴና ቢጫ ቀይ ሰንደቅ ዓላማችንን ሊተኩ አይችሉም ከተባለም ታዲያ የት ላይ ነው የኢትዮጵያ ሉዓላዊነት የተከበረው ብለን ለመጠየቅ እንገደዳለን። ሶስተኛ ሻቢያ ኢዜማና ብልጽግና የሚያፈልጓቸው የኢትዮጵያን መፈክሮች በሙሉ ተወግደው እናያለን። ሰልፈኛው እና ሰልፉ ትግራይ ውስጥ በሚደረገው ጦርነትና በአገር ውስጥ በአጠቃላይ ያለውን አይን ያወጣ የሻቢያን ጣልቃ ገብነት አያወግዝም። እንዲሁ በደፈናው ግን የአሜሪካን ጣልቃ ገብነት እናወግዛለን ይላል። ሌላው የወያኔን ባንዲራ ይዞ መውጣት፣ በአማራው ላይ እየተፈጸመ ያለውን የዘር ማጥፋት ዘመቻ አለማውገዝ፣ በትግራይም ሆነ በአማራውና በአጠቃላይ በኢትዮጵያ ሕዝብ ላይ ለሚፈጸመው ሰቆቃ ሁሉ መንግስት ተብየውን ተጠያቂ አለማድረጉን ይመለከታል። በኢትዮጵያ ላይ ያለውን ስር የሰደደ የዘር መድሎ በጭራሽ አያወግዝም። በቤንሻንጉል በወለጋ በደቡብና በጉጂ እየተደረገ ያለው የዘር ፍጅት ራሱ የራሱ ያለው የክልል ስራ ስርዓት ውጤት መሆኑን አይቀበልም። ለምን ሲሉት በይደር እናየዋለን የሚል መልእክት የተለመደ የሰልፈኞቹ መልስ ሆኖ ይገኛል። ለምን የነስንድር ነጋንና የብዙ አማራ ወጣቶችን እስር ቤት መማቀቅ አለማውገዙ ሁሉ ሰልፉና የሰልፉ መሪዎች ሊያነሱት ፍቃደኛ አይደሉም። ስለዚህ በተቀሉ ሰልፉ ኢትዮጵያ እንጂ አሜሪካንን አይጎዳም። በርግጠኝነት የሻቢያን የብልጽግናንና የኢዜማን ቀልደት ግጥም አርጎ ሊሸፋፍን ይከጅላል። የአሜሪካ ጣልቃ መግባት የተጀመረው ዛሬ ሳይሆን ቢያንስ ወያኔ ከገባን ስቶ ሲነገረን አልነበረም ወይ? ዛሬ ምንም ምን አዲስ ነገር ተገኘ? ሰልፈኛው ሆነ ሰልፉ አላማው የውጭ መንግስታትን ጣልቃ ገብነን ለማውገዝ ከሆነና ሉዓላዊነትን ለማስጠበቅ ከሆነ ለምን የሻቢያን ወታደር ኢትዮጵያ መሬት መግባቱን አላወገዙም? ባጭሩ ሰልፉ ኢትዮጵያዊ ይዘት ለዛና ውበት የሚኖር ከዚህ በላይ የተዘረዘሩትን መፈክሮች ሲጨምር ብቻ ነው። ባጭሩ የአሜሪካን ጣልቃ ገብነት ማውገዙ ባይከፋም አላማው ግን በሉዓላዊነት ስም የሻቢያን ጣልቃ ገብነን ለመሸፋፈንና የኮሎኔሉና የኢሳያስን ገመና ለመደበቅ መሆኑን አላጣነውም። ተገንጣይና አስገንጣዮች ሁሉ ይጋለጣሉ፣ ኢትዮጵያዊነት ያቸንፋል ሲሉ መልእክታቸውን ያደረሱን መይሳው ከምዕራብ አሜሪካ ናቸው። የሊባይነ ደረቅ መልሶ ልብ ያደርቅ ብሶትና መከራ እንጂ ደስታና ተድላ የማይመጣበት ኢትዮጵያዊው የአምባገነኖች ምርጫ ጥቂቶች ለስልጣን ቋምጠው ረፍት ቢነሳቸውም ብዙሃኑ ግን ያው በገሌ ነውና ተረቱ ከኩርማን እንጀራና ከኩበት ጭስ የማይወጣን ነገር እንደሌለ ነጋሪ የሚያስፈልገን ህዝቦች አይደለንም። ህይወት አሰፋ ነኝ፣ እንዴት ከረማችሁልኝ? እስኪ ሰላምታ ላስቀድምና ሐሳቤን እንደምከተለው ላስፈር። ወድ የፍኖተ ዲሞክራሲ ሬዲዮ የደብዳቤዎች ዝግጅት ክፍል የተከበረች ሰላምታዬን የወዳጅነት ናፍቆት አስይዤ በረጅሙ ውቅያኖስ በኩል አልፋ እናንተ ጋር ትደርስ ዘንድ ልኪያታለሁና አሁንም በድጋሚ እንደምን አላችሁልኝ። የመንግስቱ ኃይለማርያምና የጭፍሮቹ የንግስና በዓል የነበረችው መስከረም 2 ጊዜው አድርሶ 17ኛው ዓመት ላይ በውርደት ስትቋጭ የባሰበት ጭራቅ በምትኩ ሊመጣ እንደተዘጋጀ ከኢሃፓና ከዘቂት ባለራይ አገር ወዳዶች በስተቀር ማንም ያወቀ አልነበረም ለማለት ይቻላል። አገር ግጣው ሊጨርሱ የመጡት የበረሃ ራብተኞች ውለው ሳያድሩ ግንቦት 20ን ብሔራዊ በዓል አድርገው እያስለቀሱ ሲያዘፍኑን እንደነበረ የምናስታውሰው ነገር ነው። እነዚህኞቹ ደግሞ ድፍን 27 ዓመት ሙሉ እነ ኢህዴን በአደን የመሳሰሉትን የህዝብና የሀገር ካህዲ ባንዳዎችን ከፊት ለፊት በማሰለፍ ሙሾ እያስወረዱ የመከራ ጽዋን እንድንጎነጭ ማድረጋቸውን ማንም የማይረሳው ያረመኔው መንግስቱ የዞረ የመከራ ድምር ነው ማለት ይቻላል። ዛሬ ላይ ሰንኮፉ የማይነቀል የጽንፈኛ አገዛዝ በጉንጅ ተሰራጭቶብን የተለመደውን የመከራ ቆስላችንን ተሸክመን ወደ ቀጣዩ የግንቦት ወር የአምባገነኖች ምርጫ ልንሻገር የሁለት ወራት ዕድሜ ነው የሚቀረን። ብቸኛ ፈላጭ ቆራጭ አገረገዥ ሆኖ ዙፋን ላይ ቁጥጥ ተለማለት የሚደረገው የስልጣን ተመኞች ሩጫ ዛሬ አልተጀመረም። ይሄኛውን ከወትሮው ለየት የሚያደርገው ግን ህዝብ በጽንፈኛ ቡድን እየተጨፈጨፈና የሰላም ዋስትና አጥቶ በረሃብ አንጀቱ ስውር ያምባገነን አገዛዝ ቀንበር ሊጭኑበትና ትልቢት ሊፈጽሙበት ከፌደራል እስከ ገጠር ቀበሌዎች ድረስ የተጀመረው የውስጥ ለውስጥ ቅስቀሳ ቀላል አለመሆኑ ነው። የህግ መወሰኛ ምክር ቤትም ይሁን ሸንጎ ምክር ቤት የወያኔውን የህዝብ ተወካዮች ምክር ቤት ጨምሮ አምባገነኖች እንደፈለጉ የሚነሉትን የምክር ቤት አባላት እየተበሰቡ እንዳሻቸው ጠማማ ህግ በማውጣት ህዝብን ሲቀጠቅጡና የአገር ሀብት ሲመዘብሩ እንደኖሩ እናስታውሳለን። አምባገነን የልብ ልብ እንዲሰማው እያደረጉ እንደ ኩበት ታጉረው ሲያንቀላፉ የሚውሉ አባላት እንደነበሩም የያኔው የአንድ ተቃዋሚ ፓርቲ አባል የነበሩ የአሁኑ ደግሞ የጽንፈኛ ቡድን አባል የሆኑ እድሜ የጠገቡ ሰውዬ ሊያስታውሱን ይችላሉ። ስለ ተቃዋሚ ፓርቲዎች ካነሳው አይቀር እስኪ በነካጄ ትንሽ ልበል። እኔ ተቃዋሚ ፓርቲ እያልኩ ለመጥራት የተገደድኩበት ምክንያት በተለምዶ ስንጠቀምበት የኖርነው ስም ስለሆነ እንጂ እነርሱ አምባገነን በመቃወም ከህዝብ ጋር ወገነው ለህዝብ የታገሉና ለህዝብ የተሰዉ ሆነው አይደለም። ይባስ ብሎ ደግሞ ተፎካካሪ ፓርቲ ተብለው መጠራታቸውን ስንሰማ ምን አቅም ኖሯቸው ከማን ጋር እንደሚፎካከሩ ግራ ቢያጋባንም እንደ እስስት እየተለዋወጠ ህዝብንና የህዝብን ትግል አውሬ ሲያስበላ የኖረው ልደቱ ተብዬ ተቃዋሚ ግለሰብን እንደምሳሌ መውሰድ እንችላለን። ልደቱ ጤት የሚቆላ መላስ ባለቤት መሆኑ ባይካደም ጽናት አልባው ወላዋዩ አእምሮ የክህደት ፈረሱን ሽምጥ እየጋለበ ከአንድ ወደ ሌላኛው ሲከንፈድ ገተምታታበትና ባቋራጭ መሃል መንገድ ላይ እንዲቀር የተገደደ ግለሰብ ለመሆን በቅቷል። በዚህ ሙኒታ የኢትዮጵያን ተቃዋሚ ድርጅቶች አለያም ተፎካካሪ ፓርቲ ተብዮች በልደቱ አይን እየረካን ብናያቸው እድሜ ልካቸውን የትግል እንቅፋቶች ሆነው የህዝብን ስቃይ ለማራዘም የተፈጠሩ እንጂ አንዳችም ፋይዳ የሌላቸው መሆኑን መገንዘብ ይቻላል። ከዚህ ላይ ልደቱ ብቻ ሳይሆን ሀብታቸውንና ዕውቀታቸውን እየተመኩ በማይችሉት የፖለቲካ ሜዳ ውስጥ ገብተው ሲዋቸሩና ከተዘፈዘፉበት የቅሌት ማንነታቸው ለመውጣት ሲታገሉ ድሮውንም ከጭቅይት በላይ ጨቅይተው መፈረጃ ለመሆን የሚበቁ ቁጥራቸው ቀላል የማይባል ወሽካታ ፖለቲከኞችንና ከርሳም ባለሀብቶችን ማየት ችለናል። ህይወት አሰፋ የላኩልንን ደብዳቤ ሙሉ ቃል በሰኞ ምሽት ዝግጅታችን እናቀርባለን። ያው
አድማጮቻችን የዛሬ የደብዳቤዎች አምድ ፕሮግራማችን በዚህ ይጠናቀቃል። ሳምንት ጻል በስከምንገናኝ ደና ቆዩን። አንቺ ፍቅራም
አፍሪካ ማዲና አንቺ ፍቅራም
ለበት ኮከብ ባገር ዘንቦ አርፎ በትከሻ ሽንጥሮ ለጻድቅ በከተማው ውሻ ሁሉ ልብ ሲከፈት የሞላው ጥቃሻ ኮረኮንቹ ፍቅር ይንክርካዱ ውሻ ፀሐይ በጨለማ ጨረቃም በቀትር ዋልካው ሰዳጅ ሆኖ የሚመች ለእግር ህልማ ሰዳጅ ትውልድ በገፍ ይጨፈጨፍ
ወኔ ተስፋ ሞራል ተገድሎ ሲነጠፍ እይታባ ፍንጫ በዙሪያ ጥር ሆኖ የሽቶ ፋብሪካ ቄራ መሃል ገብቶ ዲማልሞ ልቦች ባገር ሁሉ ፈልተው መሪ ኮከብ ሳይቀር ከሰማይ አውርደው ከብርሃን ክኪ ያለውን አውድመው ተንፋቆ መጓዙ ስለት ሳይሆን ቆርቶ የመኖር ትርጉሙ ያው መዋረድ ሆኖ ስቃይ መጨማለቅ መበርከት ተወዶ ከንቅልፍ የነቃውም ከተኛውም ብሶ የትናንት ሬሳ የዛሬውን ጋርዶ የሽሽት አበጋዝ ላዝማች ተመልምሎ እይታ በራሱ ጨልሞና ጠቦ መናኛው ተወልዶ መናኛው ተወልዶ ብዕር የደም ታሪክ ሌላም አልጽፍ ብሎ ዛሬን ስንሸኘው ትናንት ነገን ሆኖ ያበቃለትን ቀን ዳግም እየኖር ነው መከራ ስቃዩን ዳግም እያቀፍ ነው እንማን ለባበሻ ጊዜ ራሱ ጠፍቶ ህሊናም ራሱ ከጊዜ ጋር ሞቶ ንቤሸሸው ቀፎ ያየኛ ሰውነት ገበና ሸፍኖ አጉል መንጠራወዝ ከመቃብር ገብቶ አጉል መፈራገጥ የሰው ነኝ ሽወዳ ሰዎች በሌሉበት ሰብእና